ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
አቀፉ የአድቬንቲስት ሬዲዮ የአማርኛው ክፍል የጥያቄና መልስ ክፍለ ጊዜ ነው። እንደምን ሰነበታችሁ ውድ አድማጮቻችን? ይህ ዘውትር በዚህ ሰዓት የሚቀርብላችሁ ከእናንተ በደብዳቤና በስልክ እንዲሁም በግንባር ለሚቀርቡት መንፈሳዊ ጥያቄዎች መልስ የምንሰጥበት የጥያቄና መልስ ክፍለ ጊዜ ነው። ዛሬም እንደተለመደው ከእናንተ የደረሱንን መንፈሳዊ ጥያቄዎች መልስ ይዘን ቀርበናል። እንደተለመደው ሁሉ ለጥያቄዎቻችሁ መልስ ለመስጠት ወንጌላዊ ቴድሮስ እዚህ ስቱዲዮ አጠገብ ይገኛል። እኔም ጥያቄዎቹን በማቅረብና ፕሮግራሙን በመምራት አብሬያችሁ መቆየው አርሴማ ደርቤ ሲሆን ቴክኒኩን በመቆጣጠር ወንድማችን ኢራና መላኩ አብሮን ይገኛል። ለሚኖራችሁ ጥያቄዎችና አስተያየቶች በስልክ ቁጥራችን 011551199 ልደውሉልን ወይም በመልእክት ሳጥን ቁጥራችን 145 አዲስ አበባ ብላችሁ ብትጽፉልን በደስታ ልናስተናግዳችሁ ዝግጁ መሆናችንን እንገልጻለን። አሁን ወደ መጀመሪያ ጥያቄያችን እናመራለንና የመጀመሪያ ጥያቄያችን አማረ ዳኛ ይባላል። ከአዲስ አበባ ነው የጠየቀን። እሱም ደግሞ ጥያቄውን እንደዚህ ብሎ ጠይቆናል። ጌታን የግል ዳኛ አድርጌ ከተቀበልኩ በኋላ አንድ የቸገረኝ ነገር አለ። ይኸውም የሲጋራ ሱስ ነው። እባካችሁ ከዚህ ሱስ የምገላገልበትን መንገድ አመላክቱኝ ብሏል። እንግዲህ ይህንን አስመልክቶ ወንድማችን ወንጌላዊ ቴድሮስ የሚለንን እንሰማለን።
በጣም እናመሰግናለን ወንድማችን አማረ ለዚህ ጥያቄ። በእውነት ይህን ጥያቄ ከደብዳቤ ባገኘን ጊዜና ባነበብነው ጊዜ እጅግ በጣም ልባችን ነው የተነካው። እና በተቻለን ሁሉ ትንሽ ከመንፈሳዊነት ወይም መጽሐፍ ቅዱሳዊ ከሆኑ ጥያቄዎች ከዚህ ቀደም በተደጋጋሚ ከሚደርሱን መንፈሳዊ የሆኑ የመጽሐፍ ቅዱስ ቃላትን የሚያመለክቱ ጥያቄዎች ትንሽ ለየት ያለና ወጣ ያለ ጥያቄ ስለሆነ በቀጥታ ይህንን ጥያቄ ለመመለስ ለመድፈር አቅቶን ነበርና የግድ ልዩ ልዩ ሰዎችን ማማከር ነበረብን። የሕክምና ሰዎችን እንደገናም ደግሞ ልምድ ያላቸው ከዚህ በፊት በሲጋራ ሱስ ተይዘው ከሲጋራ ሱስ ነፃ ለመውጣት እንዴት አርጎ እንደረዳቸው ሁኔታዎች እንዴት እንደረዳቸው እግዚአብሔር እንዴት እንደረዳቸው ከሰዎች ምስክርነት መጠየቅና ማጠያየቅ ነበረብንና ሆኖም እግዚአብሔር ረድቶን እነዚህን ሁሉ ሰዎች አነጋግረንና የተለያዩ መረጃዎችን ተመልክተን ለዛሬ ለአንተ ይጥቀማል የምንለውን መልስ ይዘን ለመቅረብ ይችላል። በመጀመሪያ ሰውነታችን ከእግዚአብሔር የተሰጠን እግዚአብሔር ራሱ የሰራልን የከበረ መሆኑን ማስተዋል የመጀመሪያ እርምጃ ነው ይላል በሮሜ ምዕራፍ 12 ቁጥር 1 ላይ። እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራዬ እለምናችኋለሁ። እርሱም ለአምሮ የሚመጨው አገልግሎታችሁ ነው ይላልና እግዚአብሔር ሰውነት ሰጥቶናል፣ አካል ሰጥቶናልና ይህ አካላችን ለእርሱ ለራሱ ለእግዚአብሔር መልሰን በንጽህና ወይም ደግሞ በቅድስና ልናቀርበው የምንችል መሆኑን። ስለዚህ እንደ ሲጋራ፣ እንደ ሐሺሽ እና እንደ አልኮል የመሳሰሉት ነገሮች ሁሉ ይህንን እግዚአብሔር በትልቅ ዋጋ ከፍሎ የሰጠንን አካላችንን የሚያበላሹና የሚያቆሽሹ መሆናቸውን ማወቅ ይኖርብናልና ስለዚህ ይህንን አይነት ሱስና ይህንን አይነት መንገድ በሚሄድበት ጊዜ ሁሌ እግዚአብሔርን ያሳዘነው ነው። ምክንያቱም እሱ በንጽህና እንድንይዘው የሰጠንን አካል በሌላ ነገር ያበላሸ ነውና ያሳደፍ ነው ስለሆነ በዚህ እግዚአብሔር ቅር እንደሚለው ማስተዋል አስፈላጊ ነው። ይሄ የመጀመሪያ እርምጃ መሆን አለበት። አንዲያ ቆሮንቶስ ምዕራፍ 6 ቁጥር 19 20 ላይ ደግሞ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ብዙ ጊዜ እንደምንሰማው እና እንደሚነገረው መንፈሳዊ ሰዎች ለሥጋቸው ወይም ለአካላቸው ጥንቃቄ ማድረግ እንደሌለባቸው ተደርጎ ይነገራል። እና እንደውም በጣም መንፈሳዊ ሰው በሚሆንበት ጊዜ አካላችንን ማጎሳቆል፣ አካላችንን በትክክል አለማያዝ፣ ለንጽህናችን አለመጠንቀቅ የሚል አይነት አስተምሮት ወይም ደግሞ አመለካከት አለ። መንፈሳዊ ሰው ብዙ አይጨነቅም ለሰውነቱ የሚል ነገር ግን መጽሐፍ ቅዱስም እንደዛ አስተምረ። መጽሐፍ ቅዱስ እንደውም ይሄ አካላችን የኛ አይደለም እና ስለዚህ የመንፈስ ቅዱስ ማደሪያ ነው፣ በዋጋ ደግሞ የተገዛ ነው፣ ብዙ ዋጋ የተከፈለበት ነው። የክርስቶስ ኢየሱስ ደም የፈሰሰበት በጣም ብዙ ዋጋ የተከፈለበት ስለሆነ ሥጋችሁን በጥንቃቄ ያዙ እና በሥጋችሁ እግዚአብሔርን አክብሩ። በመንፈሳችን ብቻ ሳይሆን በዚህ በሰጠን አካላችንም እግዚአብሔርን ማክበር እንደሚገባን ይናገራልና ይሄ ከመጀመሪያው ስቴፕ ወይ መጀመሪያው እርምጃ አንዱ አካሌ የእግዚአብሔር ነው በንጽህና ሊይዘው ይገባል የሚለውን ለራስህ ማሳመን ይኖርብሃል። ወንድማችን አማረ በዚሁ ውስጥ ደግሞ በሮሜ ምዕራፍ 6 ቁጥር 16 ላይ እንደዚህ የሚል ጥቅስ አለ። ለእርሱ ለምትታዘዙት ባሪያዎች እንደሆናችሁ አታውቁምን? ወይስ ለሞት የኃጢአት ባሪያ ወይም ለጽድቅ የመታዘዝ ባሪያ ናችሁ? ቁጥር 17 እና 18 ነገር ግን አስቀድማችሁ የኃጢአት ባሪያ ከሆናችሁ ለተሰጣችሁበት ትምህርት አይነት ከልብ ስለታዘዛችሁ ከኃጢአትም አርነት ወጣችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። ወንድሜ እንደነገርከን አንተ በጌታ ሆነሃል። ጌታ ኢየሱስ ክርስቶስን የግል አዳኝ አርገህ ተቀብለሃል። ድሮ ሱስ ይገዛህ ነበር። ሱስ እንደ ባሪያ አርጎ ይጨቁንህ ነበር። ለሱ ትገዛ ነበር። አሁን ግን ሌላ ገዢ ነው ያለህ። ይህ ገዢ ደግሞ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የፍቅር አምላክ ነው። እሱ ደግሞ ለጽድቅ እንድትገዛ ለዚህ ለኃጢአት እንዳትገዛ ኃይል ሊሰጥህ የሚችል አምላክ መሆኑን መጽሐፍ ቅዱስ ያረጋግጥልሃል። ይህንን ከልብ ልታምነውና ልትቀበለው ያስፈልጋል። መጀመሪያ አምሮህንና ውስጥህን በሱ ልታሳምንና ይህንን በውስጥህ ልታስገባው ያስፈልጋል። ይሄ እንግዲህ የመጀመሪያው ደረጃ ነው። ለሌሎችም ሱስ የያዛቸው ሰዎች ይሄ ጥሩ ምክር ይሆናል። ሁለተኛው ስቴፕ ወይም ሁለተኛው ደረጃ ደግሞ በራስ ኃይል ለማቆም ወይም ደግሞ ከዚህ ሱስ ለመላቀቅ እንደማትችል ማመን አለብ። እና ብዙ ጊዜ ሰዎች በራሳቸው ኃይል ጽድቅን ለመስራት ለበራሳቸው ኃይል ከእንደዚህ አይነት ሱሶችና ልምዶች ለመላቀቅ በሚሞክሩበት ጊዜ መጋጋጥ ነው የሚሆንባቸውና በጣም ከባድ ነው የሚሆንባቸው። እኔ አንድ ወንድሜ በእኛ ቤተክርስቲያን አባል የሆነ ስለ ሲጋራ ሱስ የነበረበት ሲያካፍለኝ ያልሞከርኩት ነገር የለም እና ሲጋራን ለመተው ሲጋራውን በመርዝ በመንከር ያንን ማጨስ እንደገና ደግሞ የሲጋራውን ትንባሆ ቀጥቅጦ ከሆነ ነገር ጋር መጠጣት በጣም በቃ ብዙ ነገር ነው የነገረኝና እነዛን ሁሉ ነገር ሞከርኩኝ አለ። ነገር ግን ለማቆም አልቻልኩም። ተመልሼ ወደዛው ነበር የሚሄደውና በራሴ ብዙ ከመከርኩ በኋላ አንድ ቀን መጽሐፍ ቅዱስ ከፍቼ ያነበብኩኝ የሲጋራ አመሌ መጣብኝና አንድ ሲጋራ ለኮስኩኝና መልሼ ወደ መጽሐፍ ቅዱሱ ዞር ብዬ ተመልክቼ ለማንበብ ስል አልቻልኩኝም። ከዛ በኋላ ያስኩትን ሲጋራ ጭንድድ አድርጌ ጣልኩት። ከዛ መጽሐፍ ቅዱሱ ላይ በፊቴ ተደፍቼ ስቅስቅ ብዬ አለቀስኩኝ። ጌታ ሆይ የዛን ጊዜ የሆነ ነገር ከውስጤ ሲገላገለኝ የተሰማኝ ከዛሽ ደቂቃ ጀምሮ ሁለተኛ ሲጋራ ሱስ አስቸግሮኝ ያቀም አለና እርዳታ ያስፈልጋል። እርዳታ ያም እርዳታ የሚመጣው ከላይ ነው ከሰማይ ነው። ስለዚህ ጌታ ኢየሱስ ክርስቶስ ይረዳል። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ ይላል እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ይላል። ስለዚህ ክርስቶስ ይችላል ሊረዳንና ሊያሳርፈን ከልብ ከጸለይንና ወደሱ ከቀረብን እና እርዳታውን ከጠየቅን እርዳታውን የማይነፍገን አምላክ እንደሆነ ማወቅ ይኖርብናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። እና ያለ እኔ አንዳች ነገር ልታረጉ አትችሉ። ስለዚህ ጠያቂያችን ካለ ኢየሱስ ክርስቶስ ምንም ነገር ማድረግ እንደማይቻል በማመን እርዳታውን የሱን እርዳታ ሙሉ ለሙሉ መፍቀድና መፈለግ ይኖርብሃል። አሁንም እሱን ፈልገህ ነው ወደኛ የጻፍክልንና እግዚአብሔር ጸሎትህን እንደሚሰማ ምንም ጥርጥር የለም። እግዚአብሔር ብርቱና ሁሉን የሚችል አምላክ መሆኑን እና እንደሚረዳህ ማመን ይኖርብሃል። በፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላልና እችላለሁ። ምክንያቱም ኃይል የሚሰጠኝ ማን ነው? እርሱ ነው። የሚረዳኝ ማን ነው? እርሱ ነው። ስለዚህ እችላለሁ የሚለው ሐሳብ ሊኖረን ያስፈልጋል። በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በርሱ ዘንድ ያለን ድፍረት ይህ ነው እንደ ፍቃዱ አንዳች ነገር ብንለምን ይመልስልናል። ይሄ ፍቃዱ ነው። አትጠራጥር። አንተ ከሱስ ነፃ ከባርነት ነፃ እንድትወጣ እግዚአብሔር ፍቃዱ ነው። ስለዚህ ምንም ሳትጠራጥር እንደ ፍቃዱ በምትለምንበት ጊዜ እግዚአብሔር እንደሚረዳ ምንም አራተኛና የመጨረሻው ስቴፕ ወይም ደረጃ መላው አንተነትህን ለእግዚአብሔር አሳልፈ ስጥ። በቃ አንተ እንደፈቀድክ ሁሉን አርግበል። የዛን ጊዜ እግዚአብሔር ይረዳል። አንድ ጊዜ ስምዖን ጴጥሮስ ክርስቶስ እግራቸውን በሚያጥብበት ጊዜ ወደ እርሱ ቀረብ በሚልበት ሰዓት አንተ እግሬን አታጥብም አለው። እኔማ ካላጠብኩ ከኔ ክፍል የለህም ብሎ ክርስቶስ ይመልስለት ስምዖን ጴጥሮስ ምን አለ? ጌታ ሆይ እንግዲያውስ እንዲያ ከሆነ እጄን ብቻ ሳይሆን ራሴንም ደግሞ እግሬንም ደግሞ ሁለንተናዬን እጠበኛለና ሁለንተናውን ሰጠ። እና ይሄ ትልቅ እርምጃ ነው። እና ዳዊትም እንደዚህ ይላል በዳዊት በመዝሙረ ዳዊት ምዕራፍ 51 ቁጥር 2 ላይ ከበደሌ ፈጽመ እጠበኝ ከኃጢአቴም አንጻኝ ብለን ራሳችንን ሙሉ ለሙሉ ለእግዚአብሔር መስጠት ይኖርባል። መጨረሻ ድል ያንተ መሆኑን እመን። ምንም ጥርጥር የለው ድል ያንተ መሆኑን እመን። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 ላይ እንደዚህ ይላል ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ስለዚህ ድል ያንተ እንደሚሆን አትጠራጠር፣ ምክንያቱም ከድል አድራጊው ከጌታ ከኢየሱስ ክርስቶስ ጎን ነው ያለው። ስለዚህ እሱ ካሸናፊዎች የበለጠ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ዓለምን የሚያሸንፈው ምናችን ነው? እምነታችን ነው። ስለዚህ ወንድሜ ሙሉ ለሙሉ እመን በጌታ በኢየሱስ ክርስቶስ። እና እነዚህ ጥቅሶች የሰጠን ጥቅሶች በሙሉ እጅግ አርገው የሚያበረታቱና በድል አድራጊነት እንድትሄድ የሚረዱ ናቸው። እንግዲህ ካሁን ጀምሮ በኪስህ ውስጥ በቤትህ ውስጥ ያሉትን ሲጋራዎች በሙሉ እንደውም የሲጋራ ከሲጋራ ጋር ተያያዥነት ያላቸው እንደ መተርኮሻ የሲጋራ መተርኮሻ ላይተር እነዚህም በሙሉ ካንተ አርቅ። ወደ እግዚአብሔር በመቅረብ ዳቢሎስን ተቃወመው። ያዕቆብ ምዕራፍ 4 ቁጥር 7 እና 8 እንግዲህ ለእግዚአብሔር ተገዙ ዳቢሎስን ግን ተቃወሙት ከናንተ ይሸሻል። ወደ እግዚአብሔር ቀረቡ ወደ እናንተም ይቀርባል። ከናንተ ከኃጢአተኞች እናንተ ኃጢአተኞች እጃችሁን አንሱ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። እንግዲህ ከእንግዲህ ወዲህ ነፃ ለመውጣት ብቻ ይሄ ሱስ ይገዛኛል፣ ይሄ ሱስ ይቆጣጠረኛል፣ ይሄ ሱስ አልችለውም የሚለው ነገር በሙሉ ካምሮህ አስወግደህ ሙሉ ልብህ ያለማወላወል እግዚአብሔር አምላክ እንደሚያድንና እንደሚረዳህ በማመን ወደሱ እንድትቀርብ ልናበረታታህ እንወዳለን። ከአንድ ጽሑፍ ላይ ያገኘነውን ልምድ ብቻ ጠቅሰን የዚህን ጥያቄ መልስ እናጠቃልላለን። የማጨስ ስሜት ሲሰማችሁ በተደጋጋሚ ቀስ ያላችሁ አየር ወደ ውስጥ በመሳብ ወደ ውጭ በማስወጣት ተደጋጋሚ ሙከራ አድርጉ። ሁለተኛ በተከታታይ ለአምስት ቀናት ከ10 እስከ 12 ብርጭቆ ውሃ በየቀኑ ጠጡ። ወደ መኝታ ከመሄዳችሁ በፊት ለብ ባለ ወይም ሞቅ ባለ ውሃ መታጠብ ደሞ እንደሚረዳ ይናገራል። ከ8 ሰዓት የማያንስ እንቅልፍ በቀን ውስጥ ልትተኙ ረፍት ልታደርጉ ይገባል። ከቡና ሆነ ከማንኛውም አልኮል መጠጥ መራቅ ያስፈልጋል። ሲጋራን ለማቆም እንደገናም ደግሞ በየቀኑ ለ30 ደቂቃ ያህል የግር ጉዞ ወይም ወክ ማድረግ ተጨማሪ እርዳታ ይሰጣል። ከሁሉም በላይ የእግዚአብሔር ኃይል ከትንባው ኃይል የበረታ መሆኑን ማመን ያስፈልጋል። በአንደኛ ዮሐንስ ምዕራፍ 4:4 ላይ ልጆቼ ሆይ እናንተ ከእግዚአብሔር ናችሁ አሸንፋችኋል፣ በዓለም ካለው ይልቅ በእናንተ ያለው ይበልጣል ይላልና ይህንን በማሰብ ጠያቂያችንና በዚህ ችግር ውስጥ ያላችሁ አድማጮቻችን ሁሉ ከኛ ጋር በዚህ ጥቅስ ወደ እግዚአብሔር በመቅረብ ከዚህ ዓለምን ማሸነፍ እንድትችሉ ጸሎታችንና ምኞታችን ነው።
ወንድማችን አማረ መልሱን እንዳገኘህ ተስፋ እናደርጋለን። እምነትህን ይጨምረው እንደሆነ አንድ ልምምድ ነግራሃለሁና የአንድ ሰው ልምምድ ነውና ይሄ ሰው በእንደዚህ በተመሳሳይ አይነት ሱስ ውስጥ የተጠመደ ሰው ነበርና ሁሉ ጊዜ የመጨረሻ ሲጋራዎች የሚላቸው ሲጋራዎች አሉት። ዛሬም የመጨረሻ ሲጋራ፣ ነገም የመጨረሻ ሲጋራ እና ግን ሁሉም የመጨረሻ መሆን አልቻሉምና በጣም ብዙ የመጨረሻ ሲጋራዎች የነበሩት ሰው ነውና እሱም በተመሳሳይ አጋጣሚ ወንጌልን ይሰማና ይሄንን መልካም የምስራች አሜን ብሎ ይቀበላልና አሜን ብሎ ተቀብሎ ክርስትናን መለማመድ ይጀምራልና ግን አንድ ተግዳሮት ነበረው በፊት የለምዳቸው እንግዲህ ያጨሳቸው የነበሩ ሲጋራዎች ማለት ነውና በየጊዜው የማጨስ ፈተና ይመጣበታል ያጨሳልና ግን ያውቃል ማጨስ እንደሌለበት ያውቃልና በዚህ ውስጥ ያለፈ እያለ እባክህን ተው የሚሉ ወንድሞችም እየመጡ ይነግሩታልና ከዛ የሱ እንደውም በጣም የባሰ ውሳኔ ውስጥ ነው የገባው። እንደውም የኢየሱስ ይቅርብኝ እኔ ሲጋራ ይሻለኛል የሚል ውሳኔ ያደረገ። እንግዲህ ሲጋራው ዘላለምን ህይወት ከሰጠው ከአዳኙ ከክርስቶስ ራሱ ለየው ማለት ነውና ህይወት ትርጉም አልባ ሆነበት። እንግዲህ ሲጋራዬን ብሎ የኖረው ያለው ህይወት ምንም ትርጉም አልባ ሆነበትና አንድ ጊዜ በመሬት በእግዚአብሔር ፊት ቀረበ። በቃ ምንም ሊረዳው እንደማይችል በአቅሙ ዛሬ መጨረሻ ነው ስላለ የመጨረሻ እንደማይሆን ስላወቀ በእግዚአብሔር ፊት ቀረበና ከዛ ጸሎት በኋላ አንድ ለውጥ እንደኖረ ተሰማውና የሲጋራ ሽታ ራሱ ጨርቅ ጨርቅ ይለኝ ጀመረ አለና ይሄ እንግዲህ ሰውየው የተናገረው ነው ማካፈልህና አሁን ሰውየው በጣም በጣም ብዙ ሰዎችን የሚያገለግል በብዙዎች እንግዲህ ብዙዎችን ሊያገለግል የቻለ አገልጋይ ነውና ግን የዛን ጊዜ ሲጋራው ይሻለኛል ብሎ ሄዶ ቢሆን ኖሮ ይሄንን ምስክርነት አንሰማም ነበር። ይሄንንም ኃይል ደሞ ላይ ለማመድ ይችል ነበርና ጨርቅ ጨርቅ አለኝና አሁን ሰው ሲያጨስ ራሱ ለሰው አዝናለሁ አለና በተለያየ ምክንያት ሲጋራ ማጨስ ልክ መስሎ የሚታይባቸው ጊዜዎች አሉ። ግን እግዚአብሔር ነፃ የሚያወጣ አምላክ ነውና በክርስቶስ ያገኘነው ኃይል አረጋግጥልሃለሁ መጽሐፍ ቅዱስ ስለሚል እውነት ስለሆነ በእውነት ነፃ ወተናል። ዮሐንስ ወንጌል ምዕራፍ 8 ቁጥር 36 እንደዚህ ይላል እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ወጣችኋልና ልናደፋፍርህ እንወዳለን። ካንተ አይበልጥም ባንተ ውስጥ ካለው አይበልጥም በሲጋራው በኩል በተለያየ ጊዜ ወዳንተ የሚመጣው ፈተና ካንተ የሚበልጥ አይደለምና ያስከው ኢየሱስ ከሲጋራ እንደሚበልጥ ያስከው ኢየሱስ ያለው የዘላለም ህይወት የተትረፈረፈ የበዛ ህይወት ሲጋራ ሊሰጠው ከሚችለው እርካታ የበለጠ እርካታ በክርስቶስ በኩል እንዳለ ልናረጋግጥልን ወዳለን ደግሞ በምስጋና እንደምንገናኝ ተስፋ እናደርጋለን። ዛሬ እንግዲህ ሰዓት ለሚገድበን ብቻ እንደዚህ የተነጋገረን ብንቆይ ደስታችን ነበር፣ ግን ሰዓት ለሚገድበን ብቻ እዚህ ላይ እናቆማለን። አድማጮቻችን አሁንም እናበረታታችኋለን፣ ምክንያቱም የምታነሱትን ጥያቄ ከመጽሐፍ ቅዱስ መልስ ወዳለው ወደ እግዚአብሔር ነው እየወሰድን ያለነውና ማንኛውም ጥያቄ ዌልካም ነው፣ እንድትጠይቁን እናበረታታችኋለን። ተጨማሪ ጥያቄ ቢኖራችሁ ቅድም በጠቀስኳቸው የስልክ መስመሮች ደግማችኋለሁ፣ 011511199 እንዲሁም ቀጥታ መስመራችን 0978789512 ብላችሁ ልትደውሉልን ትችላላችሁ። መጽሐፍ የምትመርጡ ከሆነ በመልእክት ሳጥን ቁጥራችን 145 አዲስ አበባ ብላችሁ ልትጽፉልን ትችላላችሁ። እንግዲህ ብትጽፉልን ብትደውሉልን በአካልም መታችሁ ደግሞ ጥያቄዎቻችሁን ለማስተላለፍ የምትመርጡ ቢሆን በደስታ እንደምናስተናግዳችሁ ከወዲሁ እንገልጻለን። እስከሚቀጥለው ሳምንት ደግሞ እስከምንገናኝ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ሰላም።
ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 011551199 የውስጥ መስመር 242 ወይም 243ን የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት እንዲሁም ለአጭር የጽሑፍ መልእክት 0931670027ን በመጠቀም ደውሉልን ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።